የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ሳምንቱ ሙሉ ስናስተላልፋቸው ከቁየናቸው ዝግጅቶች የመረራጥናቸውን የምናስደምጥበት ላይ ደርሰናል። ለለቱ ያዝናቸውን ዝግጅቶች በጥቂቱ እናስተዋውቃችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ አዋለ እንጂ መደበኛውን አልቀየረም ሲል ፖሊስ አስታወቀ።
ዩኒፎርም ያለ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ያለ አይደለም።
የፖሊስ ኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን ነው የሰማችሁት። በቃለ ምልልስ ይዘናቸዋል። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። አሁን ቀዳሚው የዕለቱ ርዕሳችንን እናስደምጣችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ አዋለ እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታወቀ። አዲሱ የወታደር መልክ ያለው የደንብ ልብስ ከመደበኛው ፖሊስ አቅም በላይ የሆነ የጸጥታ ችግር ሲያጋጥም ፈጥነው ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በህብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለአሜሪካ ድምጽ ተናግረዋል። ነጋገራቸው ነበር።
ፎርም ጥያሬ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያሬ አይደለም። ከመነሻው ጀምሮ በተለያዩ ደንብ ልብሱም ራሱን የቻለ ደንብ መመሪያ አለው። በዛ ደንብ መመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከምዙ ከስር በኩል ሱሪው እንደዚሁም መለዩ ምን መሆን እንዳለበት በደንቡ ላይ በግልጽ የተቀመጠ ስለሆነ ያንን ደንብ የሚጻረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ በቋሚና ተወዋሪ የሚሰሩ የሆነ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተደራጅተው በአንድ ቦታ ተቀምጠው ከመደበኛው ፖሊስ አቅም በላይ የሆነው ነገር ሲፈጽሙ የቋሚና ፓትሮል ለአባላት እና የክብር ዘብ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው።
እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው?
የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ቋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ 5 እና 6 ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውን የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂልመንት፣ የአድማ ብተና አስለቃሽ ጭሶችም ሌሎችም የተማሉ ትጥቆችን የያዙ ለብቻ ተደራጅቶ የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱም ከመደበኛ ስራ ከሚሰሩ ሰዎቹ መለየት በሚያስችል መልኩ የተዘጋጀ ልብስ አልነበረም። መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ሊመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው እና ልዩ ኃይል ተቋቋመ የሚያስችልም አይደለም። ልዩ ኃይልም የለም።
ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው የሀገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቅቃል፣ ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚሉ አሉና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙ ማልበስ ያስፈለገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው
እነዚህ ቋሚና ተወዳዳሪ ኃይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የዕለት ዕለት ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥምበት ጊዜ ወሮ ወሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹ ብዙቋቸው እኛም አይተናል። ትክክል ነው። ግን ያው የራሳችን ሀሳብና አስተያየት ነው። ወይ ግድጋዊ ማነስ ሊሆን ይችላል። አንዳንዶቹ የሚያነሱት ደግሞ የሚያነሱት ከቀናነትም ላይሆን ይችላል እና እነሱ የሚያነሱትም ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማነስ ችግር ከሆነ ግንዛቤውን ያው ልጁ ሲያዩ የሚያዩት ነው የሚሆነው። ይሄ ደግሞ በኛ ሀገር ብቻ የተለመደ አይደለም። በሁሉም ቤትም ሀገር ላይ ያለ ነገር ነው። ስለዚህ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ቁጭ ብሎ በችግር ብቻ የሚወረወርና የሚገድ ሰው ኃይል የሚለብሰው ልብስ የተለየ መሆኑ በበለጠ ግርማ ሞገስ እንዲኖረው ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ በሙሉነት የሚሰማ ካልሆነ በስተቀር ህዝቡንም የሚያሸብር የሚያስጨንቅ ሌላ እንትንም አይደለም እና አንዳንድ ሰዎች የሚያነሱትን ብዙ እንደ እንትን አናየው ያነሱ ይችላሉ። ግን ያለው ሁኔታ ይሄ መሆኑን ለማገብ
ልዩ ስልጠና ተሰጥቷቸዋል። እነዚህ የፖሊስ አባላት ይህንን ልብስ የሚለብሱት
እውነት ነው። ልዩ ስልጠና ተሰጣቸው። በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን ነው የምለው ነው። ያንን ከመጀመሪያው አእምሮም በአካልም በጣም የጠነከሩ ከመደበኛ ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ ለምሳሌ አንድ ቦታ ችግር ደርሷል። ለምሳሌ በአንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚሁም የያዙት ኃይል ለምሳሌ የአስለቃሽ ጭስ ለምሳሌ የያዙት አድማ ብተና መሳሪያ ሄልሜት የያዙት እንደዚሁም መከላከያ የያዙት መደበኛ ፖሊስ የለው። መደበኛ ፖሊሱ ዱላና ሌላ ልብሱን ብቻ ነው፣ ሌላ ነገር የለው። እነሱ ግን ልብሳቸው ለምሳሌ ትጥቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ደርሰው ችግሩን ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ስልጠና የወሰዱ ማለት ጭምር ነው።
በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዜር ይስጥልን።
እግዚአብሔር ይስጥ። አመሰግናለሁ።
ከዚሁ ከአዲስ አበባ ሳንወጣ የአዲስ አበባ የትራንስፖርት ቢሮ በከተማ ውስጥ ያለውን የደካማ የታክሲ ስምሪት ያዘምንልኛል ያለውን መመሪያ አውጥቷል። በመመሪያው መሰረት ማናቸውም የታክሲ አገልግሎት የሚሰጡ ኮድ አንድ መኪኖች ኤሌክትሮኒክስ ታክሲ ስምሪት ወይም ኢታስ በሚሰኝ አዲስ ስርዓት ውስጥ መመዝገብ አለባቸው። በመመሪያው መሰረት የግል መኪና ወይም ኮድ ሁለትን ተጠቅሞ የትራንስፖርት አገልግሎት መስጠት አይቻልም። ኮድ ሶስት መኪናም በተመሳሳይ ከኪራይ አገልግሎት ውጪ መደበኛ የታክሲ አገልግሎት እንዳይሰጥ ተከልክሏል። የዚህን አነጋጋሪ መመሪያ ዓላማና አተገባበር በተመለከተ ሀብታሙ ስዩም ከከተማው የትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማው የኢኮኖሚ ክላስተር አስተባባሪ ከሆኑት ዶክተር ሰለሞን ኪዳኔ ጋር ቆይታ አድርጓል።
የአንድ አዲስ አበባ ነዋሪ የችግር ዝርዝር ውስጥ የታክሲ አገልግሎት ሮሮን የሚመለከት ማጣት ከባድ ይሆናል። ጥራቱ የተስተካከለ፣ ደህንነቱ የተጠበቀ፣ በተመጣጠነ ዋጋ በተፈለገው ሰዓት የሚገኝ የታክሲ አገልግሎት ያለመኖሩ ነገር ብሎም ለቁጥጥር ያለመመቸት ችግሩን ለመቀየር ነው አዲሱን መመሪያ ማውጣቴ ይላል የከተማዋ የትራንስፖርት ቢሮ። አዲሱ መመሪያ ማናቸውም የታክሲ አገልግሎት ለመስጠት የሚሹ የመኪና ባለቤቶች መኪኖቻቸውን ኤሌክትሮኒክ ታክሲ ስምሪት ወይንም ኢታስ በተሰኘው ስርዓት ውስጥ ማስመዝገብ አለባቸው።
በዋናነት ኮንሰፕቱ ማንም ሰው ኮድ አንድ ተከልክሎ ነበረ። ኮድ አንድ ተፈቅዷል። የተፈቀደው ግን መጀመሪያ ከኢታስ ድርጅቶች ሄዶ ሲመዘገብ ነው። እኔ በኤሌክትሮኒክ ሲስተም አገልግሎት ሰጣለሁ ብሎ ተስማምቶ ከእነሱ መርጦ ደስ ካለው መርጦ ተስማምቶ ሲመጣ ውል አስሮ ሲመጣ ማለት ነው። በሌላ አባባል በኢታስ ድርጅቶች እንጀራ ሲሆን እንደማለት ነው። በሌላ አባባል ሲነገር እንጀራ ሆኖ ሲመጣ ያኔ ኮድ አንድ ታርጋ ይሰጠዋል። ቀለም መርጦ ቀለም ቀብቶ ይሰራል። ይሄ እንደ ታክሲ ይሰራል ማለት ነው። እንደ ታክሲ ከሰራ ሙሉ ቀን በፈለገው አገልግሎት ይሰራል። ይሄ ደግሞ ይሄ ፕሪቪሌጅ የሚሰጠው ምንድን ነው? አንድ መኪናቱን የያዛትን መኪና ይዞ አዝዌል ግብሩ በጣም ርካሽ ነው። ወደዚህ የሚከፈል ግብር በአመት የሚከፈል ግብር በጣም ርካሽ ነው። ፕሪቪሌጅ ስለሆነ ትራንስፖርት እዚህ በዛ ደረጃ ተጠቃሚ ያደርገዋል።
ሰማችኋቸው በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የኢኮኖሚክ ክላስተር አስተባባሪ እንዲሁም የከተማዋ የትራንስፖርት ቢሮ ኃላፊ የሆኑትን ዶክተር ሰለሞን ኪዳኔን ነው። ይህ መመሪያ የቴክኖሎጂ ድርጅቶች በፈጠሯቸው መተግበሪያዎች አማካኝነት ከደንበኞቻቸው ጋር እየተገናኙ የታክሲ አገልግሎት ሲሰጡ ለነበሩ የኮድ 3 የንግድ መኪኖች የታክሲ አገልግሎት እንዳይሰጡ እገዳ ጥለዋል። የመኪና ኪራይ አገልግሎት እንዲሰጡ ግን ይፈቅዳል። እሱም ግን ቀላል አይሆንም።
በኮድ 3 ለስራ የሚል አካል ካለ ኮድ 3 ታክሲ ስራ አይሰራም። በክልክል ነው። መኪናዎች አንድ ሰው ሰብስቦ መኪናዎች ይዞ መኪናዎች ማከራየት ይችላል። ከነሹፌራቸው ከሹፌር ውጪ ማከራየት ይችላል። ለአከራይ ካለ አንድ ሰው መብቱ ነው። ኮድ 3 ውስጡ ማከራየት ይችላል። በቴክኖሎጂ የተገናኙ አከራይ መብቱ ነው። ይህን ሲያደርግ ግን ሙሉ የንግድ ስርዓቱን ማክበር መቻል አለበት። የንግድ ፍቃድ ያስፈልገዋል። ካሽ ሬጅስተር ያስፈልገዋል። ደረሰኝ መቁረጥ አለበት። ለእያንዳንዱ ትራንዛክሽን ደረሰኝ መቁረጥ እንዲቆጥ ይገደዳል። ግብሩም እንደ ታክሲ አይደለም፣ በጣም ውድ የሆነ ነው። 5% አካባቢ እንደዚህ አካባቢ ነው።
አዲሱ መመሪያ ከ30,000 በላይ የሆኑ መደበኛ የታክሲ አገልግሎት የሚሰጡ መኪኖች በወጥ ስርዓት ውስጥ ገብተው ለተጠቃሚዎች በተሻለ ዋጋ አገልግሎት እንዲሰጡ ያደርጋቸዋል ብለዋል ዶክተር ሰለሞን። አዲሱ መመሪያ ቁጥር 0511ን በተመለከተ የተወሰኑ ቅሬታዎች ሲዘዋውሩ መሰንበታቸው ይታወሳል። አንደኛው ቅሬታ ከተማ ውስጥ የንግድ መኪኖቻቸውን ተጠቅመው በሙሉና ትርፍ ጊዜያቸው የማጓጓዝ አገልግሎት የሚሰጡ ወገኖችን ይገፋል። የትራንስፖርት እጥረት ባለባት ከተማ ይህንን ማድረግ በአማራጮች ላይ ፊትን እንደማዞር ነው የሚል ነው።
መጀመሪያ ደረጃ አንዱ መታሰብ ያለበት ትራንስፖርት የሚፈታው መኪና በብዛት ስለተንቀሳቀሰ አይደለም። ይህ ሚስኮንሰፕሽን ነው። አንዱ ትራንስፖርት የሚፈታው ሰው በአንድ ተሽከርካሪ ብዙ ሰው መመላለስ ሲችል ነው። በመጀመሪያ ደረጃ መታየት ያለበት መንቀሳቀስ የሚገባቸው ተሽከርካሪዎች መንቀሳቀስ ይችላሉ ወይ? ታክሲዎች፣ እነዚህ ላዳ ብለን በተለምዶ የምናውቃቸው ከተማ ውስጥ ቁጭ ብለው ነው የሚሉት፣ ግን ወደ 30,000 አካባቢ የሚጠጓሉ። እነዚህ ታክሲዎች መንቀሳቀስ ቢችሉ ብዙ ሰው ማንሳት ይችላሉ። በኢታስ የታቀፉ ኮድ 2ና ኮድ 3 ተሽከርካሪዎች በጣም ትንሽ ናቸው። በጣም ትንሽ ናቸው ቁጥራቸው። ማለት ከነዛ ጋር የሚወዳደሩ አይደለም በቁጥር። ቢያንስ 1:40 የሆነ ሬሽ አለ። ስለዚህ ይፈታ ቢባል እንኳን መንቀሳቀስ ያለብን እንኳን የቆሙ ተሽከርካሪዎች ነው መሆን ያለብን። ስለዚህ መጀመሪያ ስንነሳት ስለ ጥቂት ተሽከርካሪዎች ነው ወይ ስለ ብዙ ተሽከርካሪዎች ነው? ከዛ አንጻር በጣም ብዙ ተሽከርካሪዎቹ ለዚህ ተብለው ኦልሬዲ ፍቃድ የተሰጣቸው መንቀሳቀስ መቻል አለባቸው። እነሱ መንገድ በየመንገዱ ዳር ዳር ላይ ቆመው መንገድ ሲያጨናንቁ ሌሎች ጥቂት ተሽከርካሪዎች ስለተንቀሳቀሱ ትራንስፖርት ይፈታል ማለት ምንም።
ምናልባት አሁን ሌላኛው ጥያቄ የሚሆነው በአውሮፓም እንዲሁም በአሜሪካን ሀገር ለምሳሌ ኡበር፣ ሊፍት የሚባሉ አገልግሎቶች አሉ። ከእነሱ ኢትዮጵያኖቹ በመኮረጅ ወይም የእነሱን ተሞክሮ በመያዝ የግል መኪኖችን ከቴክኖሎጂ ድርጅቶች ጋር በማስተሳሰር መጀመር የሚፈልጉት ነገር አለ። ይሄ ግላዊነቱ እንደተጠበቀ በትራንስፖርት ቴክኖሎጂ ውስጥ መሳተፍ የሚፈልጉ ድርጅቶችን ሙከራ ማቀጨጫ አይሆንም ወይ? ማሻሻ አይሆንም ወይ?
እዛ የምናነሳቸው ሀገሮች ላይ በአሁኑ ሰዓት አንድ ያነቃቸው ያለው ኡበር ምን አይነት የህግ ስርዓት እናስቀምጠው ስርዓት ማስያዝ እንዳለባቸው ነው የቸገራቸው። ህግ የላቸውም። በጣም በትልቅ ፈተና ውስጥ ነው ያሉት። ቴክኖሎጂ እንዲመጣ ቴክኖሎጂ ወደምትፈልገው መንገድ ገበና አድርገህ ካልወሰድከው ኢትስ ዩዝለስ። ገዳይም እኮ ነው ቴክኖሎጂ፣ ገዳይም ነው፣ አይሽን ነው። አንዳንድ ነገሮች ሲጀምሩ የመጀመሪያ ስሜቶች ስኬቶች እንደምንዋል፣ ግን ባለሙያዎች ላይ ምንድነው አናላይዝ ተደርጎ የት እንደሚደርስ ታስቦ ነው መፍትሄ የሚሰጠው።
አዲሱ መመሪያ ከነሐሴ 2011 ዓ.ም ጀምሮ በስራ ላይ እንደዋለ ሰምተናል።
ወደ ሌላ ዘገባ ነው የምናልፈው። ሴቶች በጋቢና ዛሬ በጋቢና የሴቶች ህይወትን ለመለወጥ የሚሰራ ጥምረት ለህይወት ድርጅት ዋይዛፕ የተሰኘ የሴተኛ አዳሪዎችን ህይወታቸውን ስለሚያሻሽሉበት ሁኔታ የሚያሰለጥን ድርጅት ጋር ቆይታ አድርገናል። ወንድማገኝ ንቁ የድርጅቱ ፕሮጀክት ስራ አስኪያጅ ናቸው። ከኤደን ገረመው ጋር ቆይታ አድርገዋል።
1997 ዓ.ም ጥቂት ወጣቶች ድህነትን ለመቅረፍና የሴቶችን ህይወት ለማሻሻል በሚል አላማ ጥምረት ለህይወት የተሰኘ ድርጅት ከፍተው በቤታቸው ያሉ ሴቶች እራሳቸውን የሚችሉባቸው የስልጠና ፕሮግራሞችን በማመቻቸት ስራ ጀመሩ። በዚህ መሀል ታዲያ HIV/AIDS በሀገሪቷ ላይ በተለይም በሴቶች ላይ ያደረሰውን ችግር አብረን ለመቅረፍ ብንችል ብለው ዋይዝ አፕ የተሰኘ መርሃ ግብር ቀረጹ። የዚህ መርሃ ግብር ስራ አስኪያጅ አቶ ወንድማገኝ ንቁ ስለ ድርጅቱ አላማ እንዲህ ይላሉ።
ዋይዝ አፕ የምንለው ፕሮግራም አለን። በተለይም ሴተኛ አዳሪዎችን ትኩረት አድርጎ በአዲስ አበባ 2 ክፍለ ከተሞች ላይ በተለይም በአቃቂ ቃሊቲ ክፍለ ከተማና በአዲስ ከተማ ላይ እንዲሁም በባህር ዳር ከተማ በአዋሳ ከተማና በአዳማ ከተማ የፕሮጀክት ቢሮዎችን በመክፈት በመስራት ላይ ይገኛል። ሴተኛ ዳሪዎችን ብቻ አይደለም በዚህ ፕሮጀክት የምንደርሰው፣ የእነሱም ደንበኞች አሉ ተሻግረን። ከደንበኞቻቸውን በዘለል ደግሞ ሴተኛ ዳሪዋ እንደ ማንኛውም ሰው ናት እና ከነሱ መብት ጥበቃ ጋር በተያያዘ የሚመለከታቸውን አጋር መስሪያ ቤቶች መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማሳተፍ የምንሰራበት ፕሮጀክት ነው። ከ88,000 በላይ ሴተኛ ዳሪዎችን ባለፉት 10 አመታት ውስጥ ማሰልጠን ችለናል። እነዚህ ሴቶች እናሰለጥናቸው በመንግስት ነው በአግባቡ ኮንዶም እንዴት መጠቀም ይችላሉ፣ ከዛ ባለፈ ደግሞ እንዴትስ ከደንበኞቻቸው ጋር መደራደር ይችላሉ፣ ራሳቸውን ያሉበትን የጤናና የማህበራዊ ሁኔታ እንዴት አድርገው ማሻሻል ይችላሉ በሚሉ ጉዳዮች የተለያዩ ስልጠናዎችን እንሰጣቸዋለን። ስለዚህ ከፍተኛ ቁጥር ያላቸው ሴቶችና እናቶች ተጠቃሚ መሆን ይችላሉ። የተሰጠናቸው የማረፊያ ማዕከላቶች አሉ። እነዚህ ማረፊያ ማዕከላቶችን እናስተዋውቃለን። እንዴት ነው የምናስተዋውቀው? የኛ የመስክ ሰራተኞች በቀጥታ ሴተኛ ዳሪዎች ወደሚገኙበት ቦታዎች ይሄዳሉ። ቀንና ማታ ሆቴሎች ላይ መሸታ ቤቶች አሉ፣ አረቄ ቤት፣ ጠላ ቤቶች እነዚህ አሉ። እነዚህ አካባቢዎች ላይ ሴተኛ ዳሪዎች ይገኛሉ እና ሄደን ያሉትን አገልግሎቶች እናሳውቃቸዋለን። ስትመጡ ሻወር መውሰድ ይችላሉ፣ ልብሳቸውን ማጠብ ይችላሉ፣ ምግባቸውን አብስለው መመገብ ይችላሉ። ከኩዮቻቸው ጋር ደግሞ ቁጭ ብለው ቡና አፍልተው እየተወያዩ ስለገጠማቸው ህይወት ያወራሉ። በተጨማሪም ስለ ጤና ጉዳዮች እነሱ ያስተምሯቸዋል።
አቶ እንደማገኝ አሁንም ድረስ HIV ኤድስ ለህብረተሰቡ ስጋት ነው፣ ስለ ኮንዶም ማወቅና መጠቀምም ልዩነት አለው ይላሉ።
ትልቁ ያለው ነገር ምንድን ነው? በእርግጥም ስለ ኮንዶም የማያውቅ የለም ለማለት ተደፈረበት ሁኔታዎች አሉ። ግን ካየነው ከፍተኛ የሆኑ ከኤች አይ ቪ ኤድስ ጋር ተያያዥነት ያላቸው ስራዎች ሲሰሩ የነበሩት ያለፉት 5-10 አመታት በፊት ሰሩ ነበረ። እነዛ ሰፊ ስራዎች ይሰሩ በነበሩበት ወቅት በጣም ህጻናቶች የነበሩ አሉ። እነዛ በፊት ህጻናት የነበሩ አሁን ለአቅመ አዳምና ለአቅመ ሔዋን የደረሱበታል። ትኩስ ኃይል ናቸው። እነሱ ላይ የበለጠ ያልተሰራበት ሁኔታ አለ። በእርግጥም አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ለሀገር ክሽቷል ኤች አይ ቪ ስርጭት የሚለው አንድ ምሳሌ ላንሳለሽ። ሴተኛ ዳሪዎች የራሳቸው እጮኛዎች ሊኖሯቸው ይችላሉ። የራሳቸው ጓደኛዎች አሏቸው። ምን ይባላሉ? ባሉካ ይባላሉ። ከሌሎች ደንበኞቻቸው ጋር በሚሰሩበት ሰዓት ኮንዶም ይጠቀማሉ። ባሉካ ከሚባሉት ጋር በሚገናኙበት ሰዓት ኮንዶም የመጠቀም ቴንደንሲያቸው በጣም ዝቅተኛ ነው።
ጥምረት ለህይወት የእነዚህን ወጣት ሴቶች ህይወት ለመለወጥም ብድር በማመቻቸት ስራ እንዲጀምሩ እንደሚያደርግ ይናገራሉ።
ራሳቸውን ከዛ ህይወት እንዲያወጡ ከማድረግ ጥረት ጋር በተያያዘ እስከ 58 የሚጠጉ የራስ አገዝ ቡድኖችን ማቋቋም ችለናል። እነዚህ ራስ አገዝ ቡድኖች በተለያዩ የገቢ ማስገኛ ስራዎች ላይ ተማርተው ይገኛሉ። በተለያዩ የሀገሪቱ ከተሞች ውስጥ ይገኛሉ። ለምሳሌ ሳሙና ማምረት ላይ የሚሰሩ አሉ። የኮስሞቲክስ ወይም እንደዚህ የውበት መጠበቂያ እቃዎችን የሚሸጡ አሉ። በጸጉር ስራ የተሰማሩ አሉ። በምግብ አቅርቦት ስራም የተሰማሩ አሉ። ከዛ ህይወት ውስጥ ወጥተው እና ሰፊ የሆነ ለውጥ ማምጣት ተችሉ።
ገነት እዮብ የ24 አመት ወጣት ስትሆን የአንድ ልጅ እናት ናት። ልጇን ለማሳደግ ስትል ወደ ሴተኛ ዳርነት ህይወት እንደገባችና አሁን ግን ከዚህ ህይወት ለመውጣት ከጥምረት ለህይወት ጋር እየሰራች መሆኑን ትናገራለች።
እንደ 4 አመት ያህል በሴተኛ ዳሪነት ውስጥ ነው የምንተዳደረው እና እነሱ ወደ እኛ መጥተው ነው ያወቅናቸው። ስልጠና ሰጡ። ከዚያ ከስልጠና በኋላ ነው አገልግሎት መጠቀም የጀመርነው። ኮንዶም እንዴት መጠቀም እንዳለብን፣ ከደንበኞቻችን ጋር እንዴት መግባባት እንዳለብን ተምረናል። እና ደግሞ ፕሮጀክት እዛ ማዕከሉ እዛ እንጠቀማለን። ልብስ እናጥባለን፣ ሻወር እንወስዳለን፣ ኩክ ማድረግ እንችላለን። እነዚህን ተጠቅመናል። ከዛም ደግሞ አደራጅተውናል፣ ተደራጅተናል በቃ ራሳችንን ለመቀየር እና ወደ ተሻለ ነገር ለመለስ ነው ላቡታች። 10-10 ሆነ የተደራጀ ነው። አሁን ተደራጅተን ቡክ ምናምን እንትን ብለን ነው፣ ግን ያው ሳንቲሙ እስኪገባለን እየጠበቅን ነው። እስከዛ ማስተካከል ያለብንን እያስተካከልን ነው። በምን ደንብ መተዳደር አለብን፣ እንዴት ማድረግ አለብን ምናምን እያወጣን ነው።
አቶ ወንድማገኝ ንቁ በጥምረት በህይወት ውስጥ በመስራት የወጣቶቹ ህይወት መቀየር ደስታ እንዳለውም ይናገራሉ።
የአንድ ሰው ህይወት ተሻሽሎ ማየትን የመሰለ ነገር የለም። በተለይ ለምሳሌ አንቺ ጋር መጥተው ተጠቅመው ህይወታቸው ተቀይረው በመንገድ ላይ ስታል፣ ዛሬ እኮ እንደዚህ ያደረግኩኝ፣ ልጄን ወደ ተሻለ ትምህርት ቤት ላኩ፣ ዛሬ የተሻለ መብላች እያለ ብለው ሲነግሩሽ ከዛ የበለጠ ደስታ የለም።
በመጨረሻም አቶ የድነቃቸው ሴቶች በዋናነት ህይወታቸው ሲሻሻል የማህበረሰቡ ህይወትም አብሮ ይሻሻላል፣ ስለዚህም የበለጠ ስራ መስራት ይኖርብናል ሲሉ አሳስበዋል።
ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ዘጋቢዎቻችን ከያሉበት ያገኙትን ወጣቶች አነጋግረው ለጋቢና ቪኦኤ ይበጃል ያሉትን የሚያጠናቅሩበት ሰዓት ላይ እንገኛለን። በዛሬው ደግሞ ወደ ምዕራብ ኦሮሚያ ነው የምናልፈው። በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስጊ በመሆኑ አስቸኳይ መፍትሄ ያሻዋል ሲሉ የነቀምቴ ከተማ ወጣቶች ተናገሩ። የችግሩ መንስኤ በመንግስትና ኦሮሞ ነጻነት ሸማቂዎች መካከል የሚደረገው ግጭት በመሆኑ የመፍትሄ አካል መሆን ያለባቸውም እነሱ ናቸው ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
ወጣቶ ኦብሲ ለሜሳ የነቀምቴ ከተማ ነዋሪ መሆኑን ይናገራል። በመንግስትና የኦሮሞ ነጻነት ሸማቂዎች መካከል በሚደረገው የተኩስ ልውውጥ የምዕራብ ኦሮሚያ ነዋሪዎች፣ በተለይ የወለጋ ዞኖች ነዋሪዎች ህይወት ስጋት ውስጥ ወድቋል ይላል። ደረሰ ስላለውን ጉዳት እንዲህ ያስረዳል። ህብረተሰቡ ኦነግን ትደግፋላችሁ፣ ትቀልባላችሁ ተብሎ በመንግስት ወታደሮች እንግልት ይደርስበታል፣ ይታሰራል፣ ግርፋት ይደርስበታል፣ እስከ ሞትም የሚደርስበት ሁኔታ አለ። በሌላ በኩል ደግሞ የኦሮሞ ነጻነት ሸማቂዎችም እናንተ ናችሁ ለመንግስት ታጣቂዎች ያለንበትን ቦታ የጠቆማችሁ ብለው እንግልት ያደርሱባቸዋል። ህብረተሰቡ ከዚህ የተነሳ በሰላም ወጥቶ በሰላም መግባት አልቻለም። ማንም ይሁን ማን ለኦሮሞ ህዝብ እታገላለሁ እያለ ኦሮሞን መግደል፣ ኦሮሞን መጉዳት የለበትም። በአካባቢው ለሚስተዋለው ሰላም እጦት ሁለቱም ተጠያቂ ናቸው የሚለው ኦፕሲ አፋጣኝ መፍትሄም ይሻል ይላል። ሌላው ለደህንነቴ ስል ስሜን አልጠቅስም ያለው ወጣት በበኩሉ የችግሩ ምንጭ ነው ያለውን እንዲህ ያብራራል። ችግሩ የሚመነጨው አካባቢው በማዘዣ ማዕከል የሚተዳደር በመሆኑ ነው። መንግስት የሰዎችን እንቅስቃሴ በመገደቡ ሰርቶ ለመኖርም ችግር እየገጠመው ነው። ንግድ ቆሟል። አንዳንድ ቦታ መብራት በመቋረጡ ወፍጮ ቤቶችም ስለማይሰሩ ህብረተሰቡ ለችግር እየተጋለጠ ነው። የመንግስት ወታደሮች በአካባቢው በብዛት መንቀሳቀሳቸው ችግሩን የፈጠረ ይመስለኛል። ኤልያስ የተባለው የነቀምቴ ከተማ ወጣት ግን የችግሩ ምንጭ አሁን የተነሳው ሀሳብ ነው ብሎ አያምንም። ችግሩን የፈጠረው መንግስት ብቻ አይደለም። ህብረተሰቡ በመንግስትና ሸማቂዎች አፈጉዝ መካከል ነው እየኖረ ያለው። ያ ማለት ግን የመከላከያ ሰራዊቱን ከአካባቢው ይውጣ ማለት አይደለም። የትግል ሳይሆን የስርቆት ዓላማ ያላቸው አንዳንድ ግለሰቦች የህብረተሰቡን ሰላም ያናጋሉና ወጣቶቹ የምዕራብ ኦሮሚያን ጸጥታ ችግር ሊፈታ ይችላል በሚሉት የመፍትሄ ሀሳቦችንም አስቀምጠዋል። መንግስትም ሆነ ሸማቂዎች በምዕራብ ኦሮሚያ የሚያደርጉትን እንቅስቃሴ ማቆም አለባቸው። ጦርነት ትተው በውይይት ያለውን ችግር መፍታት አለባቸው። በአካባቢው የሚንቀሳቀስ የመንግስት ወታደር ወደ ወታደር ሰፈሩ መመለስ አለበት። ያኔ እዚህ አካባቢ የሚስተዋለው የጸጥታ ችግር ይቆማል። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። የምዕራብ ኦሮሚያን ችግር ብቻ ሳይሆን በኦሮሚያ የሚስተዋለውን ችግር ይፈታል የሚሉትን የመፍትሄ ሀሳብ አብራርተዋል። በምዕራብም ሆነ ደቡብ ኦሮሚያ የሚስተዋለው የጸጥታ ችግር የዛ አካባቢ ችግር ብቻ የሚመስላቸው ሰዎች አሉ። ይህ ትክክለኛ የሆነ ግንዛቤ አይደለም። በችግሩ ተጎጂ የማይሆን የኦሮሚያ ክፍል የለም። ስለዚህ ህብረተሰቡም ሆነ መንግስት የጸጥታ ችግሩን የሁሉም እንደሆነ ማመን ይገባቸዋል። መንግስትና የኦሮሞ ፖለቲካ ድርጅቶች እንዲሁም በጫካም ታጥቆ የሚንቀሳቀስ ሸማቂ ቡድን የጸጥታ ችግሩን ለመፍታት በጋራ መስራት ይኖርባቸዋል። ኦሮሚያ ኬሰ ጅሩ ረኩን ኦሮሞውን ቀብኩን አከፍረሙ ረቶጆቹን ለጥፉር ማደግደ እያለ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ቀጣዩ ዘገባችን የነገው ዓለም የተሰኘው በቴክኖሎጂ ላይ የሚያተኩር ነው። ለዛሬው የተባበሩት መንግስታት ድርጅት ጥናት እንደሚያመለክተው በዓለም ላይ ካለው ምግብ አንድ ሶስተኛው ይጠፋል ወይም ለጥቅም ሳይውል ይበላሻል። ሁለት ስራ ፈጣሪ ድርጅቶች ግን ይህንን በተወሰነ ደረጃ የሚቀይር ፈጠራ ይዘው ብቅ ብለዋል። ምግብ ቤቶች የተረፋቸውን ምግብ ወደ ቆሻሻ ቅርጫት ከመጣል ርቀው በቅናሽ ዋጋ የሚሸጡበት አሰራርና ብልሃትን ፈጥረዋል። የቲና ትሪን ዘገባ ነው። ሀብታሙ ስዩም ያቀርበዋል።
ኒውዮርክ ብሮክሊን በሚገኘው ውብስ ዳቦና ጣፋጭ መሸጫ የጣፋጭ ነገሮች አምሮቱን የሚቆርጡ በየለቱ በትኩስነታቸው የሚቀርቡ የተለያዩ አማራጮች አሉ። አንዳንድ መሰል መደብሮች ያልተሸጡ ትርፍ ምግቦቻቸውን ወደ ቆሻሻ መጣያ ቅርጫት ይጨምራሉ። አሁን ላይ ግን በርካታ የስልክ ላይ መተግበሪያዎች መደብሮቹ የሚደፉትን ትተው ለደንበኞቻቸው ትርፍ ምግቦችን መሸጥ እንዲችሉ እያገዙ ነው። ዳንኤል ራትነር አምፕ አምፕ የሚባለው ወጣኔ ድርጅት ባልደረባ ናቸው። እርሶን ደንበኛውን በአካባቢው ከሚገኙ ሱቆች ለመብል ዝግጁ የሆኑ ምግቦችን በግማሽ ዋጋ እንዲገዙ እናደርጉታለን ነው ያሉት ዳንኤል። የውብስ ዳቦና ጣፋጭ መሸጫ ኃላፊ ሌዲ ጉቴሬዝ ዮር ሎካል አፕ የተሰኘውን መተግበሪያ በመጠቀም ሲሸጡት ከዋሉት መካከል የተረፈውን ቤንጃሚን ዊልያምን ለመሰሉ ደንበኞቻቸው ይሸጣሉ። መተግበሪያውን ቀትር አካባቢ ማናቸውም በዕለቱ ለሽያጭ የቀረቡ ምግቦችን እንድመለከት አማራጭ ይሰጠኛል። እኔም ተሳታፊ በመሆን የሆነ ነገር መግዛት ይኖርብኝ አይኖርብኝ እንደሆነ እወስናለሁ ነው ያለው ቤንጃሚን። ማንሃተን የሚገኘው ስዊት ካች ፖክ ኃላፊዎች በበኩላቸው ተመሳሳይ ይዘት ያለው ፉድ ፎር ኦል የተሰኘውን መተግበሪያ ይባክን የነበረ ምግብን በቅናሽ በመሸጥ ትርፋቸውን ለማሳደግ እንዳስቻላቸው ይናገራሉ። ዴቪድ ሮድሪገዝ የፉድ ፎር ኦል አገልግሎት ኃላፊ ናቸው። የምሽት ላይ ቅናሽ የሚያደርጉ ብዙ ቡና ቤቶች መኖራቸውን ማየት ጀመርን። መልካም ስንል አሰብን። እንዲያ ከሆነ ነገሩ እያንዳንዱ ምግብ ቤትስ ተመሳሳይ ነገር ለምን አይጀምርም አል ያላቸውን ትርፍ ምግብ በቅናሽ ዋጋ ለተጠቃሚዎች ከማቅረብ ጥራት ያለው ምግብን በጥሩ ዋጋ ከማዳረስ የሚገኘውን መልካም ዕድል ነው የጨበጥነው ነው ያለው ዴቪድ። Food for All እና Your Local ከእያንዳንዱ ሽያጭ 20% ይወስዳሉ። ይሄ ግን የውብስ ዳቦና ጣፋጭ መሸጫ መደብር ባለቤት ለሆኑት ሌዲ ጉቴሬዝ አያሳስብም። It's better to get some
any profit even if it's low. ገንዘብን ከመወርወር ትንሽም ቢሆን ትርፍ ማግኘት ጥሩ ነገር ነው።
የመተግበሪያዎቹ ፈጣሪዎች ዓለም አቀፉን የምግብ ብክነት ጉዳይ ቁንጽል ክፍሉን እየዳሰሱት መሆኑን ይናገራሉ። Casper Kastoff Your Local የተሰኘው አገልግሎት ኃላፊ ናቸው። The problem is so big that there needs to be multiple players. ችግሩ ግዙፍ ስለሆነ በርካታ ሚና ተጫዋቾች ያስፈልጋሉ። ደንበኛ ወይንም ተጠቃሚ ችግሩን ለመፍታት እንዲሳተፍ የሚያደርጉ እንደኛ ያሉ ድርጅቶች ትርፍ ማግኘት የሚችሉበት እድል አለ ነው ያሉት። ቪክተር ጋሬኖ ከፉድ ፎር ኦል ድርጅት የምግብ ብክነትን ችግር እንፈታለን ማለት በእጅጉ አማላይ ንግግር ይሆናል። አንችልም። ቢያንስ ግን ፉድ ፎር ኦል ወይንም ምግብ ለሁሉም የሚለውን ሲሰሙ ሰዎች በርግጥም ችግር መሆኑን የበለጠ እንዲረዱት ይሆናል ነው ያሉት።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘሪዋ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝና እንደምትወዱትና አድናቆታችን እንደሚገብሉኝ ተስፋ አደርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
አድማጮች ለዛሬ የመረጥናቸው ፕሮግራሞች እነዚህ ነበሩ። አብራችሁ ያመሸው ጽዮን ግርማ ነበርኩ። ደህና ደሩ። በሰኞ ምሽት መደበኛ ፕሮግራማችን ተመልሰን እንገናኛለን። መልካም ምሽት።